Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም እንደምን አምሽታችኋል የጋቢና ተከታታዮች። የዕለተ ሰኞ ሚያዝያ 18 2013 ዓ.ም ተመረጥ ምሽት ዝግጅታችን ዋሽንግተን ዲሲ ከመገኘው የአሜሪካ ድምጽ ራዲዮ ስርጭቱን ጀመረ። ዛሬም እንደተለመደው ለእናንተ ያናቸውን ፕሮግራሞች መራርጠን አብረናችሁ ልናምሽ ተዘጋጅተናል። በቅድሚያ ጥቂቶቹን እናሰማችሁ።
ከኛ ቀጥሎ ያሉ ተማሪዎችም በእኛ አካባቢ እንኳን ስንማር መጻፍኛ ስላልመለስ እነሱ በባዶ ነበር እየተማሩ እስካሁን ድረስ መሰጠታቸውን አላለ።
በ2012 ዓ.ም ሀገር አቀፍ ፈተና ወስደው ከ600 በላይ ውጤት ካስመዘገቡ 153 ተማሪዎች ውስጥ 24ቱ ሴቶች ናቸው። ከነዚህ ሴት ተማሪዎች መካከል አንዷ የምሽቱ እንግዳችን ናት። ምሽቱን ከኛ ጋር ካሳለፋችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣዕም ያላቸው ሙዚቃዎች እንጋብዛችኋለን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየ ነኝ። በቅንብሩ ኤልያስ አስማረ አብሮኛል። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች እንሰማለን። ሀብታሙ ስዩም።
አመሰግናለሁ ስመኝሽ። አዲሱ የቻድ የሽግግር ወታደራዊ አስተዳደር በሰሜኑ የሀገሪቱ ክፍል ከሚንቀሳቀሰው አማጺ ቡድን ጋር እንደማይደራደር አስታውቋል። ልቁንም አጎራባቿን ኒጀርን የቡድኑን መሪ ለመያዝ እንድታግዘው ጠይቋል። የቻድ ፕሬዚደንት ኢድሬስ ደቤን ህልፈት ተከትሎ ባለፈው ሳምንት ስልጣን የያዘው ወታደራዊ ምክር ቤት ቃል አቀባይ አዜም ቢርማንዷ በሰጡት ቃል ከህገ ወጦች ጋር ሽምግልና የምንገባበት የምንደራደርበት ወቅት አይደለም፣ ጦርነት ላይ ነን ብለዋል። አማጺ ናቸው፣ በቦምብ የምንደበድባቸውም በዚህ ምክንያት ነው። ጦርነት ላይ ነን፣ አለቀ የሆነው ብለዋል ቃል አቀባዩ። በጦርነት ከታመሰችው ከአፍጋኒስታን አሜሪካውያን ወታደሮችን በሙሉ የምታስወጣበት እንቅስቃሴ መጀመሯን በዚያ የሚገኙት ዋናው የዩናይትድ ስቴትስ የጦር ሰራዊት አዛዥ አስታውቀዋል። ጀኔራል ስካት ሚለር ትናንት ካቡል ውስጥ በሰጡት መግለጫ በተሰጠን ትዕዛዝ መሰረት ሰራዊቴ በሙሉ ካለበት ወደኋላ የማፈግፈግ እንቅስቃሴ ለመጀመር እየተዘጋጀ ነው ብለዋል። ዩናይትድ ስቴትስ ፕሬዚደንት ጆ ባይደን ከሁለት ሳምንታት በፊት በሰጡት መግለጫ አፍጋኒስታን ውስጥ የቀሩት ወደ 3000 የሚሆኑ የአሜሪካ ወታደሮችን እንደ አውሮፓውያን አቆጣጠር መስከረም 11 በዩናይትድ ስቴትስ ላይ የተፈጸሙ የአሸባሪ ጥቃቶች 20ኛ ዓመት መታሰቢያ ድረስ በሚኖረው ጊዜ ውስጥ በሙሉ ይወጣሉ ማለታቸው ይታወሳል። ጀነራል ስካት ሚለር በአፍጋኒስታን የሚገኙት የዩናይትድ ስቴትስ ወታደሮችና የኔቶ ማለትም የሰሜን አትላንቲክ ቃል ኪዳን ድርጅት ወታደራዊ ድጋፍ ሰጪ ተልዕኮ አባላት አዛዥም ናቸው። ሶማሊያ ውስጥ ምርጫን በተመለከተ የተካሄዱት ድርድሮች መክሸፋቸውን ተከትሎ ትናንት እሁድ በተቀሰቀሰ ግጭት ዋና ከተማዋ ሞጋዲሹን አናውጧታል። የዓይን እማኞችና የከተማዋ ነዋሪዎች እንደገለጹት የተታኮሱት የፕሬዚደንት መሐመድ አብዱላሂ መሐመድ ፎርማጆ ታማኝ ኃይሎችና ከተቃዋሚ መሪዎች ጎን የተሰለፉ የሀገሪቱ የጦር ሰራዊት አባላት ናቸው። የከተማዋ ነዋሪዎች ትናንት እሁድ ማምሻ በማፍጠር ላይ እንዳሉ ተኩስ መሰማቱን የተናገረ ለደህንነት ሲል ስሙን እንዳይገለጽ የጠየቀ እማኝ የመንግስቱ ወታደሮች በጦር መሳሪያና በሮኬት ተወንጫፊ ፈንጂ ተታኩሰዋል ብሏል። በግጭቱ በሰው ላይ ምን ያህል ጉዳት እንደደረሰ አልተገለጸም። የሶማሊያ ፌዴሬሽን መንግስትና ተቃዋሚ መሪዎች ምርጫዎችን በሚመለከት ባደረጉት ድርድር ሳይስማሙ መቅረታቸውን ተከትሎ የሀገሪቱ ምክር ቤት ስልጣን ላይ ያለው መንግስት ለሁለት ዓመታት እንዲቀጥል ውሳኔ ሰጥቷል። ከዚያ ወዲህ በሁለቱ ወገኖች መካከል ጠብ ተፈጥሯል። ምክር ቤቱ ውሳኔውን ካሳለፈ በኋላ በማግስቱ በፕሬዚደንት ፎርማጆ ፊርማ ህጉ ነው ተደንግጓል።
ሀብታሙን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አምሃሪክ ወይም የስልክ ቁጥራችንን +1 202 227 6379 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። በ2012 ዓመተ ምህረት ሀገር አቀፍ ፈተና ወስደው ከ600 በላይ ውጤት ካስመዘገቡ 153 ተማሪዎች ውስጥ 24ቱ ሴቶች ናቸው። ከነዚህ ተማሪዎች መካከል አንዷ የሆነችው ፍቅርተ ማሃሪ በምስራቅ ጎጃም ዞን እንማይ ወረዳ ቢቻና ከተማ ነዋሪ ስትሆን በዘንድሮ የ12ኛ ክፍል ሀገር አቀፍ ፈተና ከ600 በላይ ውጤት በማምጣት ከአካባቢው ካሉ ሴቶች አንደኛ በመውጣት ተሸላሚ ሆናለች። ፍቅርተ ባልተመቻቸው ሁኔታ ውስጥ ተምረው ጥሩ ውጤት ካመጡ ተማሪዎች መካከል አንዷ በመሆንም አድናቆት አትርፋለች። እናትና አባት ሳይኖራት ማየት የተሳናቸው አያቷ ያሳደጓት ሲሆን በዚህ ሁሉ የህይወት ውጣ ውረድ ውስጥ አልፋ እንዴት ለስኬት እንደበቃች ባንደበቷ ታጫውተናለች።
ስሜ ፍቅርተ ማሃሪ ይባላለሁ። የመጣሁት ከምስራቅ ጎጃም እንማይ ወረዳ ቢቻና ከተማ ነው። በ2012-2013 በወሰድነው ሀገር አቀፍ ፈተና 605 ነው ያመጣሁት። በዛ አካባቢ ከሴቶች የተሻለ ውጤት ነው። ለዚህ ውጤት ብዙ መስዋዕትነት ተከፍሎበታል። ማለት በተለይ በኛ ጊዜ ከኮሮና ጋር ተያይዞ ከሀገራችን ሰላም ከሀገሪቱ ሰላም ሁኔታ ጋር ተያይዞ ብዙ ፈተናዎች ነበሩ። ብዙ ጊዜ መጀመሪያም ኮሮና ከመጣ በኋላ ትምህርት እንድናቆም ተገደን ነበረ። ከዛ በኋላ ለረጅም ጊዜ ለ8-9 ወር ያህል ከትምህርት ርቀን የቆየ ነው። በዛ ውስጥ ብዙ መሰላቸት ነበረ፣ ተስፋ መቁረጥም ነበረ። ከዛ በኋላ ደግሞ እንደገና የተሻለ ሆኖ ትምህርት ተከፈተ። ትምህርት ተከፍቶ ፈተና የምንወስድበትን ቀን ተነግረን ነበረ። ነገር ግን በሀገሪቱ ሰላም ምክንያት ያ የፈተና ጊዜ በድጋሚ ሊራዘም ችሏል ማለት ነው። የዛን ጊዜ እጅግ በጣም የስነ ልቦና ጉዳት ደርሶብን ነበረ። ከእንደገና አንብበን መጠን ከዛ ቀረ ሲባል ደግሞ ከእንደገና እንደ አዲስ መጀመር ነበር የሆነብን። ያ በጣም ከባድ ጊዜ ነበረ። ከዛም በኋላ ያው ግዴታ ስለሆነብን ያንን እያነበብን መጣን። ከዛ በኋላም በጣም ብዙ መራዘም መዘናጋትም ነበረ። ከዛ ተፈተን ማለት ነው። ጥሩ ነበር።
ዛሬ ደግሞ እንግዲህ ልዩ ሽልማት ተቀብላችኋል። በሽልማት ምንድን ነው የተሸለምሽው? ከዛ ደግሞ ባለፈ ምንስ ስሜት ፈጠረች?
ሽልማቱ ከጠበኩት በላይ ነው ያገኘሁት። እንደዚህ አልጠበኩም ነበረ። በጣም ደስተኛ ነው የሆንኩት። አጠቃላይ ከአማራ ክልል ያሉ ተማሪዎችን በማግኘቴ በጣም ደስ ብሎኛል። ሽልማቱ በሶስት ደረጃ ነበር የተከፈለው። በሶስተኛው ደረጃ ነው ተሸላሚ ሆንኩኝ። በጣም ደስ ብሎኛል።
ብዙ ፈታኝ ጊዜያቶች አልፈው ተስፋ አስቆራጭ እና አሰልች ጊዜያቶችን አሳልፈሽ በተለይ ይሄ ነው ተፈተነሽ፣ ከዛ ደግሞ ይሄ ውጤት አምጥተሻል እና አሁን ደግሞ በቀጣይ የሚወስዱ ተማሪዎች አሉ። በተመሳሳይ የእናንተ አይነት ስሜት ያላቸው ተስፋ የመቁረጥ የመሰላቸት ብዙ ነገር ይታያል። ከኮሮና ጋር ተያይዞ ከሀገሪቱ ሰላም መጥፋት ጋር በመያያዝ ብዙ ሴቶች በተለይ የሚሰላችበት ሁኔታ አለ እና ምን ትያቸዋለች ለነዚህ ሴት?
አዎ፣ በተለይ ኮሮና ለእኛ ብቻ ሳይሆን በእያንዳንዱ ሴክተር ውስጥ በጣም ከፍተኛ ጫናን ያሳደረ፣ ከኛ ቀጥሎ ያሉ ተማሪዎችም በእኛ አካባቢ እንኳን ስንማር መጽሐፍኛ ስላልመለስ እነሱ በባዶ ነበር እየተማሩ። እስካሁን ድረስ መሰጠታቸውን አላውቅም። እኛ እስከምንመልስ ድረስ ግን በባዶ ነበር ሲማሩ የቆዩት እና እኛም ሳንፈተን ስንቀር የኛ ፈተና ሲዘገይ እነሱም በጣም የሆነ ያለው ትምህርት ምናምን በጣም እያስጠላቸው ተስፋ እየቆረጡ ያሉ እና አሁን ደግሞ ከተፈተን በኋላ ይሻላል እንጂ እኛ ገና ሳንፈተን ምንም ተስፋ የሌለበት ነበረ ከኛ በታች ያሉት። ነገር ግን አንድ ቀን ይሆናል፣ በቃ አንድ ቀን አለ። እኛም በጣም ብዙ ጊዜ አሳልፈን የመጣ ነው። አንድ ቀን ግን መፈተናችን አልቀረም፣ ተፈተን ይኸው ለዚህ ደረስ እና ከዛ በኋላ ያለው ስሜቱ በጣም አሪፍ ነው። ስለዚህ ያለ መሰላቸት ተስፋ ባለመቁረጥ ጊዜያችንን ብንጠቀም ጥሩ ነው ብዬ አስባለሁ።
እንግዲህ የመጣሽበት አካባቢ በተለይ ያለ እድሜ ጋብቻ ያለበት አካባቢ ነው እና ከዚህ ከኮሮና ጋር ተያይዞ አብረውሽ የተማሩ ጓደኞች ወይም የምታውቂያቸው ልጆች የተዳሩ ይኖራሉ ወይ? ትምህርታቸውን ያቋረጡ ይኖራሉ?
አዎ፣ ኮሮና ብዙ ጊዜያችንን ትምህርት አለ ትምህርት ስላልሳለ በጣም ብዙ ስንፈተን እንኳን አግብተው ወልደው ምናምን በጥላ ሁሉ የመጡ አሉና አድዋ በጣም ብዙ ተማሪዎች ያገቡ ትዳር ይዘዋል ብዛት እንትን ነፍሰ ጡር የሆኑ አሉ ተማሪዎች እና ትምህርታቸውን ለመፈተን ብቻ ለመጨረስ ብቻ የመጡ አሉ ብዙ ተማሪዎች ማለት ነው።
ይሄ ነገር ደግሞ አሁንም እኮ ኮሮናውም ስላላለቀ የአገሪቱ ሁኔታም ስላልተስተካከለ የሚቀጥል ይመስለኛል። እና ምን ትመክሪያለሽ?
ወላጆች በጣም በወላጅም ጫና ነው ትምህርት ላይ በተለይ በአሁኑ ጊዜ አብዛኛው ማህበረሰብ በትምህርት ተስፋ እየተቆረጠ ነው እና
ለምን ይመስልሻል?
ያው የሀገራችንም ሁኔታ አለ። በተለይ ዩኒቨርሲቲ ከተገባ በኋላ የሰላም ችግር ሲኖር ብዙ ተማሪ እየተመለሰ ይሄዳል። በዛ ላይ ደግሞ ስራ ተመርቆ እንኳን ስራ አጠው በየቦታው ብዙ የሚንከራተቱ ስላሉ ያው አማትን ባጭር መንገድ የሚባል አለ እና ብዙ ማህበረሰብ ትምህርቱን አሁን እንትን ተስፋ እየተቆረጠበት ነው ከዛ ምክንያት ማለት ነው። እና ያው በተለይ በአሁኑ ጊዜ ሁሉም ነገር በቴክኖሎጂ እየበለጠ ሀገራችንን ዓለም አቀፍን በቴክኖሎጂ እያደገ ባለበት ሰዓት የተማረ ማህበረሰብ እጅግ በጣም አስፈላጊ ነው እና ወላጆች በተቻለ መጠን ልጆቻቸውንም እያረጋጉ ተስፋ እየሰጡ ወደ ትምህርት ቢልኳቸው ጥሩ ነው እላለሁ።
ካለመማር
እጅግ በጣም መማር ይሻላል።
እንደገና ደግሞ ያንቺ ቤተሰቦች የተማሩ ናቸው?
በቀዳሚ
ስለ ቤተሰቦች ነገር
እኔ የእናትና አባቴ ሞተዋል። በህይወት የሉም። የምኖረው ከአያቴ እና አንድ ወንድም አለኝ። እህቴ ደብረ ብርሃን ዩኒቨርሲቲ ሌክቸር ናት እና ከነሱ ጋር ነው የምኖር። በተለየ ሁኔታ በጣም ያበረታቱኛል። በተለይ አያቴ እሷ አልተማረችም፣ ግን ለትምህርት በጣም ፍቅር አላት እና በጣም ኢቨን እንኳን እኛ እንድንሰራ አትፈልግም። እሷ አይነ ስውር ናት። እሷ ከግርግዳ ጋርም እየተጋጨች እሳት እየፈጃት ነው እዚህ ያደረሰችን እና በተለይ ዘንድሮ እህቴ ደብረ ብርሃን ዩኒቨርሲቲ ነበረች። በኮሮና ምክንያት ሳይመረቁ ቀርተው አሁን ጥር ላይ የተመረቁ እና እዛው ግቢ ቀርታለች እና በጣም መስዋዕት ከፍላልን አደለኝና ማለት ነው።
አሁን ይህን ውጤት ሲሰሙ ስታመጪ ምን አይነት ስሜት ተሰማሽ?
አያቴ በጣም እጅግ በጣም ነው ደስ ያላት። በአጋጣሚ ወንድሜ እህቴም በጣም ነው ደስ ያላቸው። እነሱ ምንም እንኳን ቢቸግረን እኔ በመጽሐፍ በደብተር ምናምን እኔ እንድቸገር አይፈልጉም እና ከምንበለው ለይም ቢሆን እንትን ብለው ነው መጽሐፍ ለኔ እየገዙ እንትን የሚያበረክቱልኝ ማለት ነው እና አሁን ይህንን በጣም ነው የተደሰት ወንድሜ በተለይ እና አያቴን በጣም ደስ ያላቸው።
ወላጆችሽ ስንት ዓመት እድሜ ላይ ወላጆችሽ መቼ ነበር የሞቱት? አንቺ ስንት ዓመትሽ ነበር?
አባቴን አላውቀውም። ሶስት ዓመት እያለ ሞተ። እናቴ ግን ሶስተኛ ክፍል እያለች ነው ዘጠኛ ዓመት እኔ ማለት ነው።
ከዛ በኋላ አያትሽ ጋር ነው?
ከዛ በኋላ አያታችን ከገጠር ነበረች። ከገጠር መጣ እሷ ተሰድግ
አይነሱ ከመጀመሪያ አይነሱ እንኳን ደስ አለሽ። እንኳን ለዚህ ፍሬ በቃ።
አመሰግናለሁ።
ከተማሪ ፍቅርተ ጋር ቆይታ ያደረገችው አስቴር ምስጋናው ነበረች። ሁለቱንም እናመሰግናለን። አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። አብራችሁን ስለሆናችሁ እናመሰግናለን። ወደ ቀጣዩ ዘገባችን እንለፍ። ትላንትና በተካሄደው የኦስካር ሽልማት የተለያዩ አናሳ ማህበረሰብን የሚወክሉ ተሸላሚዎች የወርቅ ቅብ የሆነውን ቅርጽ በመውሰድ ሽልማቱ እጅግ ብዝሃነት የታየበት እንዲሆን አድርገዋል። ሆኖም ለምርጥ ተዋናይ፣ ምርጥ ተዋናይትና ምርጥ ሲኒማቶግራፈር የሚሰጡት የዕለቱ ዋና ዋና ሽልማቶች ግን ነጭ እጩዎች ወስደዋቸዋል። ዝርዝሩ የፓኑሌ ፓውሎ ነው፣ እንደሚከተለው ይቀርባል። በትውልድ ቻይናዊት የሆነችው አሜሪካዊቷ ፊልም ሰሪ ክሎይ ዣው ኖማድላንድ በተሰኘው ፊልሟ የዘንድሮ ኦስካር ምርጥ ምስል አሸናፊ ሆናለች። ፊልሙ በምዕራብ አሜሪካ የሚኖረውን ዘላን ማህበረሰብ ሕይወት የሚያስቃኝ ሲሆን በፊልሙ ላይ የተወሰኑ ታዋንያን ከአሜሪካውያን ዘላኖች ጋር አብረው በመኖር ይተውናሉ። ትላንት በተካሄደው 93ኛው ኦስካር ሽልማት የምርጥ ታዋናይትን ሽልማት የወሰደችው ደግሞ ፍራንሲስ ማክዶርማንድ ፈርን የተሰኘች በ60ዎቹ ውስጥ የምትገኝ ገጸ ባህሪ ወክላ በተጫወተችበት ፊልም ነው። ገጸ ባህሪዋ በ2008 አሜሪካ ውስጥ በደረሰው የኢኮኖሚ ቀውስ ምክንያት የተወሰኑ ቀውጮቿን በመኪናዋ ውስጥ ከታ በመላው አሜሪካ የምታደርገውን ጉዞ ያስቃኛል።
My mom says that you're homeless. Is that true?
No, I'm not homeless. I'm just...
ክሎይ ዣው የምርጥ ዳይሬክተርነቱን የኦስካር ሽልማትን በመውሰድ የመጀመሪያዋ ነጭ አልሆነችና ሁለተኛዋ ሴት ለመሆን በቅታለች። ስለ ፊልሟም ይህን ብላለች።
There's something about the vastness and the beauty of the American West.
በምዕራቡ የአሜሪካን ክፍል በጣም ሰፊና የሚያምር ነገር አለ። ይህ በርካታ ትውልዶችን ያነጸ ነው። እዛ ሲሆን ከኔ የበለጠ ግዙፍ ነገር አካል እንደሆንኩ ይስማኛል። ያንን እንዳለ ጠብቆ ማቆየት ይቻላል።
Everything all right?
Who are you?
I say it's me, Paul.
Oh,
I live here.
በዘንድሮ ኦስካር የምርጥ አክተር አሸናፊ የሆነው ደግሞ አንቶኒ ሆፕኪንስ ሲሆን ሽልማቱን ያገኘው በመርሳት በሽታ በመጠቃቱ አይምሮውን እየሳተ የመጣ አባት ወክሎ በተጫወተው ገጸ ባህሪ ነው። ደቡብ ኮሪያዊቷ ተዋናይት ዮን ዮ ቻንግ ደግሞ ሊ አይዛክ ቻንግ በሰራው ስደተኛ ኮሪያውያን በአሜሪካ ያላቸውን ህይወት በሚያሳይ ፊልም ላይ ባሳየችው ብቃት የምርጥ ረዳት ተዋናይነት ሽልማት አግኝታለች። በፊልሙ ላይ ዩዋን ዮ ቻንግ የተጫወተችው በስራ ብዛት የደከመች ልጇንና የልጇን ባል ልጆች በማሳደግ ለማገዝ ከደቡብ ኮሪያ የምትመጣ አያት ገጸ ባህሪ ወክላ ነው።
አይጎ አይጎ ስትሮንግ ቦይ።
ዳንኤል ካሉያ ደግሞ የምርጥ ረዳት ተዋናይ ኦስካር ሽልማት ያገኘው ጁዳስ ኤንድ ዘ ብላክ ማሳይ በተሰኘው ፊልም ላይ የብላክ ፓንተር መሪና የፍሬድ ሃምፕተን አቀንቃኝ ሆኖ ጥቁር ገጸ ባህሪያቶች ብቻ በተሳተፉበት ፊልም ላይ ድንቅ ብቃት በማሳየቱ ነው። ሃምፕተን እንደ አውሮፓውያን አቆጣጠር በ1969 በፖሊስ እጅ ህይወቱ ያለፈ ጥቁር ሲሆን የ21 ዓመት ወጣት ነበር። ኖር ማንክ በተሰኘው እንደ አውሮፓውያን አቆጣጠር በ1930ዎቹ የነበረውን የሆሊውድ ታሪክ የሚያሳየው የዴቪድ ፊንቸር ፊልም የምርጥ ሲኒማቶግራፊ ሽልማት አሸናፊ ሲሆን በዘንድሮ ኦስካር ሽልማት ለነጮች ከተሰጡት 5 ዋና ዋና ሽልማቶች መካከል አንደኛው ነው። ይህም የዘንድሮ የኦስካር ሽልማት በአብዛኛው ብዝሃነት የታየበት ሆኖ እንዲያልፍ አድርጎታል። በፓናሎፔ ፓውሎ ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
I've been walking with my face turned to the sun. Weight on my shoulder, a bullet in my gun. Oh, I got eyes in the back of my head, just in case I have to run. I do what I can when I can, while I can for my people. While the clouds roll back and the stars fill the night, that's when I'm gonna stand up, take my people with me. Together we are going to a brand new home. Walk across the river, you hear freedom calling, calling me to answer. Gonna keep on moving on. Separating lines. Oh, salvation. And I'll fight with the strength that I got until I die. I'm gonna stand up, take my people with me. Together we are going to a brand new home. Follow the river, you hear freedom calling, calling me to enter. Gonna keep on keeping on. And I know what's around the bend might be
አድማጮች በኮሮና ወረርሽኝ ምክንያት የአሜሪካ ድምጽ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። አሁንም ቆይታችሁ ከኛ ጋር ይሁን። አሁን የስፖርት ሰዓታችን ላይ ደርሰናል። እንደተለመደው ሀብታሙ ስዩም የሀገር ውስጥና የውጭ ስፖርት ክንዋኔዎችን አጠናቅሮ ወደ እናንተ ሊያደርስ ተዘጋጅቷል። ወደዛው እንለፍ።
የቤትኪንግ የኢትዮጵያ ፕሪሚየር ሊግ 20ኛ ሳምንት ጨዋታዎች ከሰሞኑ ተካሂደዋል። ድሬዳዋ ላይ በተደረጉ ጨዋታዎች ረቡዕ ሚያዝያ 13 2013 ላይ ሐዋሳ ከነማ ባህር ዳር ከተማን 1-0 አሸንፏል። ሰበታ ከነማ ደግሞ ከወላይታ ዲቻ 2-2 አቻ ወጥቷል። ሐሙስ ሚያዝያ 14 በነበሩ ጨዋታዎች ድሬዳዋ ከነማ ሲዳማ ቡናን 1-0 ሲረታ፣ ቅዱስ ጊዮርጊስና ጅማ አባጅፋር 1-1 አቻ ወጥቷል። አርብ ሚያዝያ 13 በነበሩ ጨዋታዎች ፋሲል ከነማ ከሀዲያ ሆሳዕና፣ ወላይታ ከተማ ከአዳማ ከነማ 1-1 አቻ ወጥቷል። ፋሲል ከነማ ኢትዮጵያ ቡናና ባህር ዳር ከተማ የደረጃውን ሰንጠረዥ ከአንድ እስከ ሶስተኛ ተቆጣጥረውታል። አቡበከር ናስር ከኢትዮጵያ ቡና በ22 ጎሎች፣ ሙጂብ ቃሲም ከፋሲል ከተማ በ18 ጎሎችና ጌታነ ከበደ ከቅዱስ ጊዮርጊስ በ12 ጎሎች የከፍተኛ ጎል አስቆጣሪዎችን ደረጃ ከአንድ እስከ ሶስተኛ ይዘዋል። የዘር መድሎን በመቃወም የሚደረግ ማናቸውም በመንበርከክ እንዲሁም እጅን በመጨበጥ የሚገለጽ የተቃውሞ እርምጃ እንደሚያስቀጣ ዓለም አቀፉ የኦሎምፒክ ኮሚቴ አስታውቋል። የቶኪዮ ኦሎምፒክ እየተቃረበ በመጣበት በአሁኑ ሰዓት ኮሚቴው አትሌቶች በስታዲየሞች በዝግጅትና የሽልማት ስነ ስርዓቶች ላይ መሰል ድርጊቶች እንዳይፈጽሙ ያስቀመጠውን ድንጋጌ አጽንኦት ሰጥቶታል። የዓለም አቀፉ ኦሎምፒክ ኮሚቴ ህግ 50 ማናቸውንም የተቃውሞ ትዕይንቶች፣ ሃይማኖታዊና ዘር ተኮር ምልክቶች ኦሎምፒክ በሚስተናገድባቸው ስፍራዎች እንዳይደረጉ ይከለክላል። ከአትሌቶች ምክክር በኋላ እንዲቀጥል መወሰኑም ተሰምቷል። የጥቁሮች ህይወት ዋጋ አለው ከሚለው እንቅስቃሴ በኋላ ህጉ እንዲቀየር ግፊት ሲጨምር ሰንብቷል። የዓለም አቀፉ አትሌቲክስ ተቋም ፕሬዚደንት ሴባስቲያን ኮ ሳይቀሩ አትሌቶች የፖለቲካ ተቃውሞ መግለጫዎችን ይተገብሩ ዘንድ ሊፈቀድላቸው ይገባል ብለው ነበረ። ነገር ግን በአብላጫ ድምጽ ህጉ እንዲቀጥል ተወስኗል። በኦሎምፒክ ታሪክ ውስጥ ፖለቲካዊ ተቃውሞዎችን የሚያሳዩ የተወዳዳሪዎች ትዕይንት አዲስ አይደለም። ቀደም ካሉት ብናነሳ በ1968 የአውሮፓውያን ዘመን ሜክሲኮ ኦሎምፒክ ላይ በአሜሪካ ውስጥ የነበረውን የዘር መድሎ በመቃወም በሽልማት ስነ ስርዓት ወቅት ባዶ እግራቸውን በመገኘት የጥቁር ኃይል ምልክት የተጨበጠ እጃቸውን ወደ ላይ በመሰንዘር ያሳዩትን የ200 ሜትር ባለድሎች ቶሚ ስሚዝና ጆን ካርሎስን መጥቀስ ይቻላል። የቅርብ ጊዜ ምሳሌ የሚሆነው ደግሞ ኢትዮጵያዊው የማራቶን ባለድል ፈይሳ ሌሊሳ በሀገሩ እየተፈጸመ ነው ያለውን የሰብአዊ መብት ረገጥ አለመቃወም በሪዮ ኦሎምፒክ እጁን ከጭንቅላቱ በላይ አጣምሮ የታየበት ትዕይንት አይዘነጋም። ካናዳ ውስጥ ሊደረግ የነበረው የሴቶች ዓለም አቀፍ የበረዶ ላይ ገና ቻምፒዮንሺፕ መሰረዙ ተሰምቷል። የዚህ ምክንያቱ ደግሞ በሀገሪቱ ውስጥ እየተስፋፋ የመጣው የኮቪድ-19 ቫይረስ መሆኑን አዘጋጆቹ ተናግረዋል። ዜናው የተሰማው በውድድሩ ተሳታፊ የሚሆኑ 10 ሀገራትን የወከሉ ቡድኖች ወደ ሀገሪቱ ደርሰው ወደ ለይቶ ማቆያ ጣቢያዎች ለመግባት አንድ ቀን ሲቀራቸው ነው። ውድድሩ ከመጀመሩ ጥቂት ሳምንታት በፊት የተሰማው ዜና ተስፋ አስቆራጭ መሆኑን የዓለም አቀፉ የበረዶ ላይ ገና ፌዴሬሽን ፕሬዚደንት ሬኔ ፋሲል ባሰሙት መግለጫ ላይ ጠቅሰዋል። የነበሩን አጫጭር ስፖርታዊ ዜናዎች በዚህ ተጠናቀዋል። ዜናዎቹ የተገኙት ከሮይተርስ ነበረ።
አረንጓዴ አይደለም
አረንጓዴ አይደለም
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ አሉላ ከበደና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮን የቆየው ኤልያስ አስማርና እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየነን። ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።
Adasha wanala wedi ta ginyati gormunya mafkar Festival,
Behemoth.